እግዚአብሔር አምላካችንን እናመሰግናለን። በሰላም ጠብቆ እንደገና ስላገናኘን አሁን ዛሬ የትምህርታችን ስድስተኛውን ክፍል እናቀርባለን። አምላካችን እግዚአብሔር እንዲያስተምረን በአጭር ጸሎት እንጀምራለን። እግዚአብሔር አምላካችን ሆይ እናመሰግናለን፣ ስለሰጠህን በጎነት፣ ስላደረግክልን ቸርነት፣ ስለርኅራኄህ፣ ስለጥበቃ እግዚአብሔር ሆይ በሕይወታችን ስለምታደርገው መልካምነት ሁሉ እናመሰግናለን። ዛሬም ደግሞ የምንማረውን ትምህርታችንን ባርከህ ስጠን። ጌታ አምላካችን ሆይ በመንፈስ ቅዱስ ኃይል እርዳን። በኢየሱስ ክርስቶስ ስም አሜን። ያው ቅድም እንደጠቀስኩት የዛሬው ክፍላችን የትምህርታችን ስድስተኛው ክፍል መሆኑ ነው። ቀደም ብሎ የተማርነው ወይም የተወያየነው ነገር እናስታውሳለን። እግዚአብሔር በዘመናት በመንፈስ ቅዱስ ኃይል የሰራውን በአዲስ ኪዳን ውስጥ ብዙ ነገሮች በዝርዝር ገብተን አይተናል። በአዲስ ኪዳን ብቻ ያለውን አይተን እንዳናልፍ ቀደም ብሎ እግዚአብሔር እሱም በሚታዘዙ ሰዎች አማካይነት ይሰራ ነበረ። ባለፉት ትምህርቶች እንደጠቀስኩት እዚህ ላይ የተወሰኑ ሰዎችን ይጠቀም ነበረ። እንዳሁኑ ወይም ከአንድ በአስኪዳን ዘመን እግዚአብሔር ነቢያት አስቀድሞ እንደተናገረው መንፈሱን በሁሉ ላይ የማፍሰሱን ስራ የጀመረበት አልነበረም። በተወሰኑ ሰዎች ግን እግዚአብሔር ድንቅ ታምራትን ይሰራ ነበር። በብሉይ ኪዳን ውስጥ በአንድም ይሁን በሌላ መንገድ ይህንን የምንረዳው ነው የምናውቀው ነው። ታሪኮቹ ብዙዎቹ የምናውቃቸው አዲስ አይደለም። ነገር ግን ከክፍሉ ትምህርት ጋር የሚሄድ ስለሆነ እነዚህን ማስታወስ አስፈላጊ ነው። ከዚህም የተነሳ እግዚአብሔር በመንፈሱ በጥንቱም ዘመን ትላልቅ ነገሮችን ያደርግ ነበረ። የእግዚአብሔር መንፈስ ራሱ እግዚአብሔር ትላልቅ ማይታመኑ ነገሮችን ያደርግ ነበር በዘመናችን ማለት ነው። በብሉይ ኪዳን ዘመን ተሰናቸው ስራዎች አንደኛው የእስራኤል ልጆች በግብጽ ባሕር ሳሉ እግዚአብሔር ያወጣበት ከግብጽ ከፈርዖን ባርነት ወይም ደግሞ ጭካኔ ስኖ የባርነት ክንድ ህዝቡ ለማውጣት የተጠቀመበት አካሄድ ራሱ ታምር ነበረ፣ ድንቅ ታምር ነበረ። እነዚህ ነገሮች ከዚህ በፊት ስለምናውቅ ምናልባት በተለምዶ እንደምናውቅ አድርገን ልናልፍ እንችላለን። ነገር ግን ልብ ብለን እንድናየው ያስፈልጋል። እግዚአብሔር በእኛ ህይወት ውስጥ ትላልቅ ነገሮችን የሚሰራው እኛም እሱ የሰራው ስራ አስተውለን ልብ ብለን ከዛ ደግሞ በእምነት እምነታችንን በእግዚአብሔር ላይ አድርገን እርሱን ስንጠይቀው ነው ማለት ነው። በመጽሐፍ ቅዱሳችን ውስጥ ያለ እምነት እግዚአብሔርን ደስ ማሰኘት እንደማንችል ተገልጿል። አምነን ግን ስንጠይቅ ልክ በብሉይ ኪዳን ዘመን እንደነበረው በአዲስ ኪዳንም ባለፉት ትምህርቶች በዝርዝር እንዳየናቸው እግዚአብሔር ትላልቅ ነገሮችን በህዝቡ ላይ በህዝቡ በኩል ይሰራል። ይሄ እውነት ዛሬም እውነት ነው። ከዚህም የተነሳ አሁን እኛ የምንናገረው እግዚአብሔር የሰራው ነገር አስተውለን ካየን በኋላ በአሁኑ ዘመንም እግዚአብሔር በሚያስደንቅ ሁኔታ የሚሰራ አምላክ ስለሆነ መጽሐፍ ቅዱሳችን እንደሚለው እግዚአብሔር አምላካችን ትላንት ዛሬም ለዘላለም ያው ነው ይላል። አልተለወጠም። ጥንት ይሰራ እንደነበረ በብሉይ ኪዳን ዘመን ይሰራ እንደነበረ በአዲስ ኪዳን በሐዋርያት በደቀ መዛሙርት ይሰራ እንደነበረ ከዛም ቀጥሎ ባሉ ዘመናት እንደሰራ ዛሬም እግዚአብሔር ይሰራል። እግዚአብሔር አልተለወጠም። እግዚአብሔር የዘላለም አምላክ ነው። እግዚአብሔር ጥንት ሁሉን ቻይ እንደሆነ ዛሬም ሁሉን ቻይ ነው። እግዚአብሔር ጥንት ታምራትን እንደሚሰራ ዛሬም ታምራትን ይሰራል። እግዚአብሔር እግዚአብሔርን በሚያስደንቅ ሁኔታ ክብሩን እንደገለጠ ዛሬም እግዚአብሔር ክብሩን ይገልጻል። እግዚአብሔር በጥንት ዘመን ከመጀመሪያው ዓለም ከጀመረበት ጊዜ ጀምሮ ለሰው አእምሮ እንቆቅልሽ የሚመስል ነገር ሰማይንና ምድርን ሊገባን በማይችል መንገድ ምንም ነገር ከሌለበት ሁኔታ ይህንን ግዙፉን ዓለም የፈጠረበት ችሎቱና ጥበቡ፣ እውቀቱ፣ ኃያልነቱ፣ ሞገሱ፣ ገናናነቱ፣ ሁሉን ቻይነቱ ዛሬም አለ። እግዚአብሔር ይችላል። እግዚአብሔር ይህንን ደግሞ የሚያደርገው በመንፈስ ቅዱስ ኃይል ነው። መንፈስ ቅዱስ እርሱ ራሱ ከስላሴዎች አንዱ ከሶስቱ ስላሴዎች አንዱ ነው። መንፈስ ቅዱስ ራሱ እግዚአብሔር ነው። ስለዚህ እምነት የሆነልን ዘንድ በአምላካችን በእግዚአብሔር ላይ እምነት የሆነልን ዘንድ እነዚህ ነገሮች ማየት የግድ ይሆናል ማለት ነው። እንግዲህ ወደ ርዕሱ ስንመለስ የእስራኤል ልጆች በጽኑ የግብጽ ባርነት በነበሩበት ጊዜ እግዚአብሔር የሰራቸውን አንዳንድ ነጥቦችን አንስተን መነጋገሩ ለእኛ ጥሩ የትምህርት መሰረት ይሆንልናል ማለት ነው። ለእምነታችን መሰረት ይሆናል ማለት ነው። የሐዋርያትን ዘመን ድንቅ ስራዎችን እንዳየ ነው ሁሉ ማለት ነው። ከዘጸአት ምዕራፍ አንድ ጀምሮ ታሪኩ ይጀምራል። ታሪኩ የሚጀምረው ያዕቆብ ልጅ የሆነው ዮሴፍ ያኔ ወንድሞቹ በቅናት ሽጠውት ወደ ግብጽ ለባርነት ከሄደበት ጊዜ ጀምሮ በዛም ደግሞ የእግዚአብሔር ዓላማና ሀሳብ በዮሴፍ ላይ ስለነበረ እግዚአብሔር ዮሴፍን በዚያ ስፍራ ከፍ ከፍ እንዳደረገው እናስታውሳለን። ራሱ ያኔ እግዚአብሔር ዓላማው በዮሴፍ ላይ ስለነበረ ሊገሉት አስበው ነበር፣ ግን እንዳይገሉት ያደረገው ራሱ ታምር ነው። በታምር ነው እግዚአብሔር ሀሳባቸውን አስቀይሮ ለግብጽ ነጋዴዎች እንዲሸጡ ያደረጋቸው፣ ወንድሞቹ በቅናት ማለት ነው። ከዚያም በኋላ የግብጽ ነጋዴዎችም ከገዙት በኋላ በግብጽ የሆነውን ሁሉ የምናስተውሰው ነው ታሪኩ። በዚያ በብዙ መከራ ውስጥ እግዚአብሔርን በማስከበር አለፈ። እግዚአብሔርን በሕይወቱ ከበረ። እግዚአብሔር ከዮሴፍ ጋር ነበረ። ከዚህ በተነሳ በመጨረሻ በብዙ መከራ ውስጥ አልፎ የግብጽ ሁለተኛ ትልቅ ባለስልጣን እንደሆነ እናስታውሳለን። ወይም ደግሞ በአሁኑ ጊዜ እንደሚባለው ማለት ነው ከንጉሱ ቀጥሎ ሁለተኛ ሰው ወይም በአሁኑ ጊዜ በብዙ አገሮች ፕሬዚዳንት የመጨረሻ ከፍተኛ የአገሪቱ ባለስልጣን ከሆነ ጠቅላይ ሚኒስትሩ ነው ማለት ነው። ሁለተኛ ሰው ወይም ደግሞ ፕሬዚዳንት ቀጥሎ ደግሞ ምክትል ፕሬዚዳንት የሚባልበት አካሄድ ደግሞ ባለበት ሀገር ምክትል ፕሬዚዳንት የሀገሪቱ ምክትል ፕሬዚዳንት የሆነ ሰው ማለት ነው። ይህም ራሱ የእግዚአብሔር ድንቅ ስራ ነው። ለሞት እንዳይሞት እግዚአብሔር በራሱ ጥበብ ይህንን ማድረጉ፣ ከዚያም አልፎ ተርፎ እዛም ከሄደ በኋላ በህይወቱ ጌታ ሲያስከብር እግዚአብሔር አምላክ ይህንን እርሱን ይወድ የነበረውን በእርሱ ላይ ዓላማ የነበረውን ዮሴፍን ወደዚህ ማድረሱ የራሱ ተአምር ነው። ለብዙዎቹ ይሄ ዝም ብሎ እንደው እንዴት እንደው መጽሐፍ ቅዱስ ውስጥ ስለተጻፈ ነው እንጂ ይሄ እንዴት ሊሆን ይችላል ብሎ ብዙዎቹ ጥያቄ ሊያነሱ ይችላሉ። አዎ ሊያነሱ ይችላሉ። ስጋ ለባሽ ላይ ምን ጊዜ ቢሆን ጥያቄ ሊያነሳ ይችላል? ለእግዚአብሔር ታዲያ ይሄ ቀላል ነው? ምንድን ነው ነገሩ? ዮሴፍን በዚህ መልክ ወደዚህ ደረጃ ማድረሱ ታምር ነው ራሱ። ግን ታምር ማለት በሰው ሁኔታ፣ በሰው አካሄድ፣ በሰው ችሎታ ሊሆን የማይችል ነገር ግን ሁሉን የሚችለው እግዚአብሔር የምንለው ይህንን ፍጥረት ዓለምን የፈጠረው ይህንን ዩኒቨርስ የፈጠረው እግዚአብሔር ሲሰራው የሚሆን ነገር ነው። በሰው የሚቻል አይደለም፣ በእግዚአብሔር የሚቻል ማለት ነው። ይህም የሆነው ዮሴፍ እዚህ ደረጃ የደረሰው ከዚህ የተነሳ ነው። ከዚህ ሆነ ማለት ነው። እንግዲህ ከዚህ በኋላ ዮሴፍ አስቀድሞ እግዚአብሔር ዓላማ ነበረውና በረሃቡ ጊዜ ያዕቆብና ልጆቹ በከነአን ምድር በነበሩበት ጊዜ ተስፋ የሚያስቆርጥ እጅግ በጣም አሳሳቢና አስጨናቂ የሆነ ራብ በተነሳ ጊዜ ልጆቹን ወደ ግብጽ ይልካል። ወደ ግብጽ ሲልክ አሁን እዛ ሀገር ከፍተኛ ባለስልጣን ቅድም እንደተናገርኩት ማለት ነው ጠቅላይ ሚኒስትር ወይም ምክትል ፕሬዚዳንቱ ያገሩ ወንድማቸው መሆኑን አላወቁ። እሱ ግን አወቃቸው ይላል። እንግዲህ ተመልከቱ፣ ይሄ በራሱ ታምር ነው። አስቀድሞ እዛ አዘጋጅቱ በቅናት የሸጡት ሰው እዚህ ደረጃ ይደርሳል ብሎ ማን ያስባል? እነሱስ እንዴት ከብዙ አመት በኋላ እነሱ ሞቶ ወንድማቸውን ረስተውታል። ወንድማቸው ግን እነሱ እንዳሰቡት ሞቶ ሳይሆን እጅግ ፋፍቶ እጅግ ታዋቂ ገናና ሰው ሆኖ በምድር በዛን ጊዜ የነበረው አንዱ ጠንካራ የዓለም ሀገር የነበረው ማለት ነው የዚህ ሀገር ጋሽ ሁለተኛ ሰው ሆኖ ተገኘ። ይህም የራሱ ታምር ነው። አሁን እነዚህ ነገሮችን ስላቸው የአጋጣሚ ወይም ደግሞ አለ አይደለም፣ ዝም ብሎ በቃ አለ ግን የሆነ ነገር ሊመስል ይችላል። አይደለም፣ በእግዚአብሔር ቤት ውስጥ አጋጣሚ ብሎ ነገር የለም። እግዚአብሔር ራሱ አስቦ የሚሰራቸው ነገሮች ሁሉ ሲከናወኑ ራሳቸው የአጋጣሚ የሚመስሉ ነገሮች ሁሉ የታቀዱ ናቸው። ለዛማ ምድርና ሰማይ የተፈጠረበት ሁኔታ እኮ እንዲሁ እኮ ሲታይ እኮ እንዲሁ እኮ የሚያስደንቅ ነው እኮ። እስቲ እናስበው፣ ልክ አሁን በዮሴፍ ላይ የሰራው አስቀድሞ የያዕቆብ ልጆች የቃል ኪዳኑ ህዝብ በመከራ ጊዜ ምግብ እንዲያገኝ ወይም እንዲያስጠጋቸው እንዲታደጋቸው ዮሴፍን የላከበት ሁኔታ የራሱ ታምር ነው። ታምር ነው። ይሄ ታምር አሁን እኛ በምናየው ግን ምናልባት ላናስተውል በምንችለው አካሄድ በእግዚአብሔር አካሄድ ላይ የተገለጠ ነገር ነው። ስናስ ምድርና ሰማይ ከዋክብ መፈጠራቸው ይህንን ስኒ ለመሆኑ ምድር የሚሰራበት አፈሩ ከየት መጣ? ውሃው ከየት መጣ? እነዚህ ትላልቅ ባህሮች ከየት መጡ? አትክልቶች ከየት መጡ? እነዚህ በብዙ ሺ ምናልባት በብዙ መቶ ሺ የሚቆጠሩ ጥቃቅንና ግዙፋን የሆኑት ነፍሳት ከየት መጡ? ከየት መጣ? በምድር ማይሰን ውስጥ ያሉት እነዚህ የተለያዩ እንቁ የሆኑ ማዕድናት ከየት መጡ? ማን ፈጠራቸው? እንዴት ተቀመጡ? በምድር ማይሰን ውስጥ አሁን ለሰው ልጅ ጠቃሚ የሆነው ዘይት እንዴት በምድር ማይሰን ውስጥ ተቀመጠ? እንዴት በምን ቀመራ ነው እንደዚህ ያደረገው? አውሮፕላንና መኪና የተሰራበት ብረታ ብረት እንዴት በምድር ማይፀን ውስጥ ተቀመጡ? ማን ፈጠረው? እግዚአብሔር ፈጠረው፣ ግን እንዴት ፈጠረው አናውቀው። ግን ለሰው ልጆች በዘመናት እነዚህ ነገሮች ጠቃሚ እንደሆኑ ገና የሰው ልጅ ከመፈጠሩ በፊት እነዚህ ለሰው ልጆች እንደሚያስፈልጉ አውቁ ምድርን ሲፈጥር በምድር ማይፀን ውስጥ እነዚህን አስቀመጣቸው። እንዴት እንዳስቀመጣቸው በምን አይነት ስሌት እንዳደረገው አናውቀው። ነገር ግን እነዚህ ነገሮች ስለተቀመጡ የተቀመጡትን ደግሞ እኛ ተመራምረን እሱ በሰጠን ችሎታ ስንደርስ ለእኛ ታምር ይሆኑልናል። ስለዚህ የምድርና የሰማይ መፈጠር ራሱ ታምር ነው። የምድር አቀማመጧ ራሱ ታምር ነው። የባህር ውሃዎች ታምር ነው። የሰው ልጅ ከመፈጠሩ በፊት ለሱ የሚያስፈልገው ነገር ሁሉ ውሃን፣ አየርን፣ አትክልቶች የሰው ልጆች ዘበለው በህይወት በልተው ሊኖሩ የሚችሉባቸው መኖር ሌሎችም ደግሞ አየር፣ ምግብ፣ የተለያዩ አይነት በምድር ላይ ያሉ የሚበሉ ነገሮች መኖራቸው ለሌሎችም እንስሳት ሁሉ ማለት ነው። በብዙ መቶ ሺህ የሚቆጠሩ እንስሳት በዓለም በምድር ማይፀን እና በምድር ማይፀን ውስጥ ያሉ በውሃ ውስጥ ያሉት በምድር ላይ ያሉት ሁሉ ለእነዚህ ነገሮች አስቀድሞ መኖር ተዘጋጅቶ መቆየት ራሱ ታምር ነው። ይህ መኖሩ ስናስታውሰው እኮ እኔ አንዳንድ ጊዜ እኮ ይገርመኛል ሰው ይህ ነገር ሁሉ በአጋጣሚ መጣ ስል በየትኛው ስሌት ነው በአጋጣሚ ልመጣ የሚችልበት አመጣል? ይህንን እኮ የሰራ አምላክ እኮ ነው የእስራኤል ልጆች ከግብጽ ባርነት ሊያወጣ ታላቁን እጅ የዘረጋ። ወንድሞቹ በክዳት የሸጡት ዮሴፍ ልታምን በማይችልበት ስልጣንና ክብር መድረሱ ይህ ራሱ ታምር ነው። ልክ ሰማይና ምድርን የፈጠረ ድንቅ አምላክ እኮ ይህንን ቢያደርገው አያስደንቅም እኮ። እሱ አደረገው፣ የእግዚአብሔር መንፈስ አደረገው። እግዚአብሔር ሁሉን የሚችል እግዚአብሔር እሱ እኛ አምላክና ጌታ የምንለው የምናመልከው እግዚአብሔር እነዚህ ነገሮች አደረገው። እኔ አንዳንድ ጊዜ የጥበቡ ነገር ሳስበው እጅግ በጣም ይወስደኛል፣ እጅግ ያስደንቀኛል። ይህ እንዴት ሊሆን ይችላል? ይሄ አዎ እግዚአብሔር እንዴት ሊሆን ይችላል ይሄ የሚባለው ነገር የሚሰራ አምላክ ስለሆነ ነው። የምናመልከው እኮ እንዲህ አይነት ድንቅ ነገርን የሚያደርግ አምላክ በመሆኑ እኮ ነው የምናመልከው። ስለዚህ እግዚአብሔር እነዚህ ነገሮች እንዲያደርግ አስደንቅ። እግዚአብሔር አደረገው ሁሉን ቻይ የሆነው እግዚአብሔር በሰው ስሌት በሰው ቀመራ ሊሰራ የማይችለው ነገር ተመልከቱ። አንዳንድ ከዋክብትን ብዙ ሚሊዮን የብርሃን አመታት ርቀው ያሉ አሉ ከኛ። የብርሃን ፍጥነት በሰከንድ በደቂቃ ወይም በሰዓት ወይም ደግሞ በቀን ወይም በወር ወይም በአመት ወይም ደግሞ በብዙ አመታት እንበልና መቶ አመት ወይም በሺህ አመት ወይም በሚሊዮን አመታት ቢሰላ ምን ያህል እንደሆነ የብርሃን ፍጥነት ርቀቱ ልቆ መሳፍር ታስቦ በጭራሽ የማይዘለቅ ፍጥነት እንደሆነ እናውቃለን። ብርሃን እሺ፣ በብርሃን አመታት ብዙ ሚሊዮን ብርሃን አመታት ብርሃን ብጓዝ የማይደርስባቸው ወይም ደግሞ ከብዙ ሚሊዮን የብርሃን አመታት በኋላ የሚደርስባቸው ከዋክብት ርቀው ያሉ አሉ። አሁን እነዚህ ነገሮች የሰው ልጅ ለማጥናት የሚፈልግ ብርሃን ራሱ እዛ ደርሶ ለመመለስ ሚሊዮን የብርሃን አመታት የሚፈጅበት ሁኔታ አለ። እነዚህ ሰማይን የዘረጋ ይዳመጣሉ ሲ እግዚአብሔር ማን ነው? እግዚአብሔር በማን ታስታዩታላችሁ ነው ምለው። ምድሪም የፈጠረ ሰማይን የዘረጋ ምንድን ነው የምለው? በኢሳያስ ምዕራፍ 40 ኢሳያስ ምዕራፍ 40 ላይ እግዚአብሔርን በማን ትመስሉታላችሁ አላችሁ ነው ምለው። የምድርን አፈር በመስፈሪያ ሰብስቦ የያዘ፣ ውሆችን በእፍኙ የለካ፣ እንደዛ እያለ ይቀጥላል። እግዚአብሔርን በማን ትመስሉታላችሁ ነው የምለው። ይህን ብዙ ሚሊዮን የብርሃን አመታት ርቀው ያለው ያሉትን ከዋክብት የፈጠረ፣ ይህ ለማሰብ እጅግ በጣም የሚያታክት ርቀት ማለት ነው። በሰው አእምሮ በጭራሽ ሰው የፈለገው ብዙ ቢሊዮን አመታት እንኳን ቢኖር የማይደርስበትን እነዚህ ነገሮችን የዘረጋ በዚህ በጣም ሰፊ በሆነው ፍጥረት ዓለም ላይ ይህንን ያደረገ እግዚአብሔር ነው ታምራትን እየሰራ ያለው። እኛ ነው እኮ የፈጠረ። እኛ አሁን ባለንበት እኛ እጅግ በጣም እንደዚህ አዋቂ ገዢዎች የሆኑን ተመራማሪ የሆነውን እኮ የፈጠረ እግዚአብሔር እኮ ነው። የሰው ልጅ ስንት ነገር እንዳደረገ እናውቃለን። ይህንን እኮ አእምሮ የፈጠረ እግዚአብሔር ነው። ይህንን አንጎል የፈጠረ እግዚአብሔር ነው። ይህንን የሰውነትን ክፍል ባለበት ሁኔታ ባለበት ቅንብር እኮ የሰራ እግዚአብሔር ነው። መንፈስ ቅዱስ እሱ ይህንን ቢያደርግ አያስደንቅም ማለት ነው። ስለዚህ የሰው ልጅ ከመፍጠሩ በፊት ለሰው ልጆች እነዚህ ነገሮች ሁሉ አስቀድሞ አደረገ። ከዛ በኋላ ሰውን በምሳሌያችን እንፍጠር አለ። ይፍጠራል ይህ ማለት እግዚአብሔር አብ ወልድ መንፈስ ቅዱስ አንድ አምላክ የስላሴን ምስጢር የሚያሳይ ነገር ነው። ጥንትም የነበረ ማለት ነው። መንፈስ ቅዱስ በሐዋርያ ዘመን ታምራትን የሚሰራው በብሉይ ኪዳን ዘመን አሁን እየተነጋገርን እንዳለ ነው። በፈርዖን ጊዜ፣ በሙሴ ጊዜ፣ በእስራኤል በያዕቆብ ጊዜ፣ ከዛም ቀጥሎ ደግሞ በሙሴ ጊዜ ይህንን ታምራትን የሚሰራ አምላክ ይህ አምላክ እኮ ይህ ድንቅ አምላክ እኮ ነው። ቅድም የነበረ አምላክ ነው። ይህን ሰማይና ምድርን የፈጠረ እኮ ነው። ስለዚህ እሱ እነዚህ ነገሮችን ቢያስደርግ አያስደንቅም። ይልቅ እነዚህ ነገሮችን በቀላሉ እያየ እንደተለመደ ነገር እየቆጠርን ለእግዚአብሔር ክብር መስጠትን እየተውን እያለፍን እግዚአብሔር እየደፈርን እንዳንሄድ መጠንቀቅ አለብን። እግዚአብሔር ታላቅ ነው፣ ስራውም ግሩምና ድንቅ ነው። ይህ አምላክ ይህንን አደረገ። ይህ አምላክ ምድርንና ሰማይን ከፈጠረ በኋላ መጀመሪያ በምድር ላይ የምድር ነገር አሁን በምናይበት ጊዜ እንስሳትን የሰው ልጅና እንስሳትን እንፍጠር ብሎ ሰውንም ከመፍጠሩ በፊት እነዚህን ካዘጋጀ በኋላ ለሰውም ለእንስሳት የሚያስፈልጉ ነገሮችን በምድር ላይ ካመቻቸ በኋላ ኦክሲጂኑን፣ እንስሳት ምግብ እንዲያዘጋጁ ካርቦን ዳይኦክሳይዱን፣ ሌሎችን ጋዝ አይነቶችን፣ ውሃን፣ ያለ ውሃ መኖር አንችልም፣ ያለ አየር ያለ ኦክሲጂን ለደቂቃ እንኳን መኖር አንችልም፣ ኦክሲጂንን የፈጠረ ቅድም የጠቀስኳቸውን እነዚህን በምድር ማይጸኑ ውስጥ ከብዙ አመት በኋላ ምናልባት ከብዙ መቶ አመታት ወይም የሰው ልጅ ከተፈጠረበት ጊዜ ጀምሮ እውቀቱና ጥበቡ እንደሚያደግ የእግዚአብሔር ፈቃዱ ነበርና ከዛ በኋላ ጥበቡና እውቀቱ እያደገ ሲሄድ የሚጠቀምባቸውን በምድር ማይጸን የሚኖሩትን ብረቶች፣ እንቁ የሆኑትን አይሮፕላን የሚሰራባቸውን፣ መኪና የሚሰራባቸውን፣ ፋብሪካ የሚሰራባቸውን፣ ባቡር የሚሰራባቸውን፣ ማንኮራኮር የሚሰራባቸውን እነዚህን ውድ የሆኑ ማዕድናትን በምድር ማይጸን እያስቀመጠው እግዚአብሔር አይደለም? እኔ ታዲያ ይህንን ሁሉ እኮ ከምሮ ያደረገ ዛሬ ደግሞ በዚህ በዮሴፍ ህይወት፣ በሙሴ ህይወት፣ በእስራኤል ሰዎች ህይወት ይህንን እንዲያደርግ አያስፈልግም። ይልቅ ለእርሱ ክብርን እንድንሰጥ እየተደነቅን ችሎታውንና ታላቅነቱን ሁሉን ቻይነቱን እየተረዳ ለእርሱ ክብርን እንድንሰጥ ለእርሱ እንድንገዛለት እንድንሰግድለት እንጂ ይህ እንዴት ሆነ ብለን ጥያቄ የምንፈጠርበት ጉዳይ አይደለም። ሁሉንም ነገር እግዚአብሔር ፈጠረው። እንግዲህ ከብዙ ሺህ አመታት በፊት እግዚአብሔር አሁን እኛ ፔትሮሊየም የምንለውን ጋዝ አሁን ለዓለም የሀይል ምንጭ የሆነውን በኋላ ሰዎች ከምድር ማይጸኑ ውስጥ ሰዎች አልፈጠሩትም። ፔትሮሊየምን እግዚአብሔር ነው የፈጠረው። በምድር ማይጸኑ ውስጥ ለብዙ ሺህ አመታት ነበረ። ጊዜው ሲደርስ ግን ሰው ጥበቡ ሲያድግ ያንን አውጥቶ ሲጠቀም የሀይል ምንጭ ሆነ። ይህንን የሀይል ምንጭ ለሰው ልጆች እንደሚጠቅም አውቆ አስቀድሞ በምድር ማይጸን ውስጥ አኖረው። ያንን ቆፍሮ ሰው አወጣ። እንዲያውም የዛሬ 40 አመት በፊት በአሁኑ ጊዜ እነዚህ አሁን ነዳጅ አምራች የተባሉት የአረብ ሀገሮች እጅግ ደሀ ሀገሮች ነበሩ። ያን ያህል አልወጣም ነበረ። ይህ እኮ የ40 አመት ከ50 አመት ያነሰ እድሜ ውስጥ እኮ ነው። የቅርብ ጊዜ እድሜ እኮ ነው። ይህ የእኛ እድሜ ውስጥ እኮ የምናውቀው ነው። ከጥቂት አመታት በፊት በኢትዮጵያ ውስጥ አረቦች ነበሩ። አረቦቹ በሳውዲ አረቢያ ከሌላ ከነ የመን የመጡ ብዙዎቹ ነዳጅ ከመውጣቱ በፊት ድሀዎች ነበሩ። ነገር ግን ይሄ ነዳጅ ከወጣ በኋላ የዓለም ታሪክ ተለወጠ። አረቦች በአሁኑ ጊዜ እጅግ በጣም ሀብታም እንደሆኑ እና ይህም ነዳጅ ደግሞ እግዚአብሔር አስቀድሞ ያስቀመጠው ዛሬ ወጥቶ ለዓለም ሁሉ ለመኪና፣ ለአይሮፕላን፣ ለሁሉ ነገር አሁን የሀይል ምንጭ ሆኖ እንመለከታለን። እግዚአብሔር ይህንን አይቶት ለሰው ልጆች ጥቅም ብሎ ነው አስቀድሞ እንደዚህ ያስቀመጠው። እንደዚህ አይነት እኮ ድንቅ አምላክ እኮ ነው እኛ የምናመልከው። ክብርን እኮ የተሞላ ጥበብን የተሞላ የዘላለም ራዕይ ያለው የሚያደርገውን የሚያጥቁ ድንቅ አምላክ እኮ ነው እኛ የምናመልከው። ዛሬ ያውላችሁ ነዳጅ እየሰራ ያለው የዓለምን ታሪክ የተቀየረበት አንዱ የዚህ የነዳጅ መገኘት ነው። ለሀገሮች ሁሉ ዛሬ እጅግ በጣም ሀብታም የሆኑበት ማለት ነው። ዛሬ የወርቅ ማዕድን፣ ኮፐር፣ ብር የምንለው ሁሉ እኛ አልፈጠርንም። በምድር ማይጸን ውስጥ ያለውን እኛ ከአፈር ውስጥ አወጣንና አንጥረን አንስተን ተጠቀምን እንጂ የፈጠረው እግዚአብሔር ነው። ሁሉ ቻይ የሆነው እግዚአብሔር ነው። የእግዚአብሔር ራዕይ የዘላለም ራዕይ ነው። በዚህ ሁሉ እኮ እነዚህ ነገሮች ሁሉ በምናይበት ጊዜ እግዚአብሔር እኮ ድንቅ አምላክ መሆኑ እናያለን። ዛሬም ደግሞ በዓለም ውስጥ ያሉት ነገሮች ለህይወታችን የሚያስፈልጉትን አስቀድሞ እሱ ባስቀመጠው መሰረት እየሆኑ ያሉ ነገሮች ናቸው። እየተጠቀምን ነው። ዛሬ የህይወታችን መሰረት የሆነው ውሃ፣ ኦክሲጂን፣ አትክልቶች ሁሉ እግዚአብሔር የፈጠራቸው ናቸው። ግን ወደ ቀደመው ወደ ቅድሙ ወዳነሳውነት ሲመለስ እነዚህ ነገሮች እግዚአብሔር በምን አይነት ሁኔታ እንደፈጠረ አናውቅም። ጥበቡን አይገባንም። ኦክሲጂን አትክልት ህይወት ያለውና የሌለው ነገር ሁሉ ከምንድን ነው የተፈጠረው? አቴም የሚባል እጅግ በጣም አነስተኛ የሆነ በማይክሮስኮፕ እንኳን የማይታይ የህይወት መሰረት አቴም ነው። በዓለም ያሉት በዩኒቨርስቲ ያሉት ነገሮች ሁሉ ከአቴም የተፈጠሩ ነገሮች ናቸው። እነዛ አቴሞች በአይን የማይታዩ በማይክሮስኮፕ እንኳን የማይታዩ ሆነው ደግሞ እነሱም ደግሞ እንደዚሁ እጅግ በጣም ጥቃቅን የሆኑ ነገሮችን ይዟል። እነዚህ ነገሮች ተሰባስበው አሁን የምናየው ግዙፉን ዓለም ፈጥረዋል። ይህ ግዙፉ ዓለም የተፈጠረው ከአተሞች ነው። አተሞቹን እንዴት ፈጠረው? እንዴት አመጣው ብለን ብንጠይቅ መልስ የለንም። ምክንያቱም የሌለውን ወደ መኖር የሚያመጣ እግዚአብሔር አደረገው። የማይቻለው የሚችል እግዚአብሔር የሌለውን አተም እንዲኖር አደረገው። አተሞች ደግሞ ተሰባስበው በአይን የማይታዩት በአይን የሚታየው ደግሞ ግዙፉን ፍጥረት ዓለም እንዲሆኑ አደረገ። ያንን ደግሞ ለማድረግ እግዚአብሔር መለካት አልነበረበትም፣ ወይም ደግሞ የሰውን መለኪያ ይዞ አልወጣም። ይሁን አለ ሆነ። በአይን ይከፈል እንዳለ እንደተከፈለ እግዚአብሔርም ደግሞ ይሁን አለ ሆነ። ይሄ የእግዚአብሔር ባህሪው ነው። ሁሉ ቻይነቱ ባህሪ የሚገለጽበት አንዱ ይሄ ነው። አተሞቹ ይሄ የሚታየው ዓለም ከማይታየው እንደተፈጠረ መጽሐፍ ቅዱስ ይናገራል። እግዚአብሔር ከማይታየው ነገር ይህን አረገ። ይህንን ያደረገ እግዚአብሔር ነው። ዓለምን በዚህ መልክ ያስቀመጠና ያኖረ እግዚአብሔር አሁን በሙሴ ህይወት ውስጥ ህዝቡን እስራኤልን የቃል ኪዳኑን ህዝብ ነጻ ሊያወጣ ብዙ እንደዚህ ነገሮችን ቢያደርግ አስደንቅም። ለዚህ እኮ ነው በእውነት ወገኖች እኛ አምላካችን ተንቀጥቅጠን ልናመልከው የሚገባል። ሁሉን የሚገዛን አምላክ፣ በሁሉ ላይ የሰለጠነ ድንቅ አምላክ፣ ሁሉን የሚችል አምላክ፣ የሚሳነው የሌለውን አምላክ፣ የልቡን ሀሳብ ካሰብን ሲያክል እቅዱን እንዳይፈጽም ማንም ተግዳሮት አምጥቶ ሊከለክለው የማይችለውን አምላክ እኮ ነው። ሰማይንና ምድርን የፈጠረ የሚለው ይህንን አምላክ እኮ ነው። እኛ ብናመልከው ስለዚህ እግዚአብሔር በእስራኤል ልጆች ይህንን ሲሰራ ልክ በሐዋርያ ዘመን የሰራውን ድንቅ ተአምር ዛሬ ደግሞ በእስራኤል ልጆች በጥንቱ በብሉይ ኪዳን ዘመንም ሲሰራ ነበረ። ቢሰራም ደግሞ ይህ እግዚአብሔር አደረገ። የበለጠ እምነታችን በእሱ ላይ እንድናደርግ እሱን እንድናመልከው ወደዛ ነው የምመራው። እነዚህ ነገሮች ሁሉ ይሄ መረዳት ማለት ነው። እንግዲህ በዚህ መሰረት ዮሴፍ በቅናት ወንድሞቹ ሸጡ። በዛ ቦታ እግዚአብሔር በድንቅ አሰራሩ ታደገውና እዛ ደረጃ አደረሰው። ወንድሞቹ በረሃብ አባታቸው ልኮ ወደ ግብጽ ቤትን መጡ። በዛ በመጡበትም ወንድማቸው መሆኑን አላወቁ፣ እሱ ግን አወቀ። ይህ ምናሱ ተአምር ነው። እንዲሞት የተሸጠ ሰው ዛሬ ፕሬዚዳንት ቢሆን ወይም ምክትል ፕሬዚዳንት ወይም ጠቅላይ ሚኒስትር ሞት የተባለ የተረሳ ሰው የረሳው ግን እግዚአብሔር ደግሞ እርሱን በመፍራቱ ደግሞ ይህንን ሰው ወደዚህ ማሳደጉ የዮሴፍ ህይወት የራሱ ተአምር ነው። መንፈስ ቅዱስ የሰራው ስራ ነው። እነሱ በዚህ በምድር ላይም ረሀብ እንደሚነሳ አስቀድሞ እግዚአብሔር ያቅ ነበርና ያ ረሀብ በተነሳ ጊዜ ደግሞ እነዚህ ሰዎች ወደ ዮሴፍ እንደሚመጡም ያቅ ነበር እግዚአብሔር። ይህም የራሱ ተአምር ነው። የእግዚአብሔርን ትልቅነትና ሁሉን ቻይነቱን የሚያሳይ ነው። እቅዱና አካሄዱ፣ አረማመዱ፣ አፈጻጸሙ ከኛ አስተሳሰብ ውጪ የሆነ የዘላለም አምላክ ነው። ድንቅ አምላክ ነው። እንዴ ድንቅ አምላክ ነው እኮ ብለን እኮ የምንዘምርለት ለዚህ እኮ ነው። መጡ እነዚህ ሰዎች መጡ። እንግዲህ በመጡበት ጊዜ ዮሴፍ በደረሰበት እነዚህ ሰዎች ከዙ በኋላ ደግሞ አሁንም ልክ በዮሴፍ ላይ ወንድሞቹ በቅናት ያደረጉትን አይነት ክፉ ስራ ፈርዖንና የግብፅ በዚያን ጊዜ የነበረው ሲር በእስራኤል ልጆች ላይ ግፍ አደረገ፣ ጭካኔ መፈጸም ጀመረ። በዚህን ጊዜ መከራው የህዝቡ መከራ ወደ እግዚአብሔር ደረሰ። ወደ እግዚአብሔር ጮሁ፣ አለቀሱ፣ እግዚአብሔርም ሰማቸው። አሁን ድንቅ ነገርን የሚያደርግበት እንደተለመደው ድንቅን በማድረግ ምድርን የፈጠረ የተፈጥሮን ዓለም ይህንን የሰራ ድንቅ አድራጊ እግዚአብሔር አሁንም ደግሞ ድንቅ ሊያደርግ እየተዘጋጀ ነው ያለው። እና አሁን በዙ እነዚህ ሰዎች እንቆጣጠራቸው፣ የሚወለዱ ልጆችንም ወንድ ከሆኑ ይገደሉ። በእነዚህ ሰዎች ላይ ደግሞ በዝቷልና ምቾቱ ስለበዛ ብዙ ተዋልዷል፣ ከእኛም በዝቷል። ወደፊት ደግሞ እኛ ለራሳችንን አደጋ ላይ እንዳይጥሉ ጦርነት ብነሳ ከሌላው ከሌሎች ከውጭ ሀገሮች ከጠላቶቻችን ጋር ተባብረው እኛን እንዳይወጉ እነዚህ ሰዎች እናስጠንቃቸዋለን። ፈርዖን በዚህም ስሌት ልክ ያኔ ዮሴፍን ይሄ ደግሞ እንደዚህ አይነት ራዕይ ይዞ አሁን በእኛ ላይ አለቃ ሊሆን ነው ወይ? እሱ አለቃ ሳይሆን እኛ ቆይ እንቅደመው ብለው እንዳደረጉት ማለት ነው። ወንድሞቹ በቅናት በዮሴፍ ላይ እንዳደረጉት አሁን በህዝቡ በእስራኤል መብዛት ፈርዖንና ሰራዊቱ ህዝቡ ቀንቶ ከዛ በኋላ አስጨናቂውን እርምጃ ልክ ወንድሞቹ በዮሴፍ ላይ በቅናት የወሰዱት አይነት የጭካኔ እርምጃ ፈርዖን በእስራኤል ህዝብ ላይ ማድረግ ጀመረ። ሁል ጊዜ የጠላት ስራ ጭካኔው ነው። ለማሰናከል ሲያስብ ክፉ ተንኮል ማሰብ ነው። እግዚአብሔር ደግሞ ከዚህ ህዝቡን ማዳን ነው። እግዚአብሔር የተመሰገነ ይሁን። እዚህ ላይ ፈርዖን እንደዚህ ይላል። እንዲሁ ክፍሉን ሁሉ ማንበብ ሊያስፈልግ ይችላል፣ ግን የዚህ የታሪኩ የተአምሩ መሰረትና ምሳሌ የሆነው ጥቅስ ባነባው ጥሩ ነው። እንደዚህ ይላል ቁጥር ዘጸአት ምዕራፍ አንድ ከቁጥር ስድስት ጀምሮ እንደዚህ ይላል። እሺ በቃ እንደው ከቁጥር አንድ ጀምሬ ባነበረ ጥሩ ነው። ከያዕቆብ ጋር ወደ ግብፅ የገቡት የእስራኤል ልጆች ስሞች እነዚህ ናቸው ይልና ይጠቅሳል። ያው መብዛታቸውን እንዲሁ የዘር ግንዱን ሐረጉን ለማሳየት ነው። ቁጥር አምስት ላይ እንደዚህ ይላል። ዮሴፍም አስቀድሞ በግብፅ ነበረ። ከያዕቆብም ጉልበት የወጡ ሰዎች ሁሉ 70 ነፍሶች ነበሩ። እነዚህ ወደ ግብፅ የገቡ ናቸው ማለት ነው። ቁጥር አምስት ላይ ነው አሁን የማነባው። ዮሴፍም አስቀድሞ በግብፅ ነበረ። ያው ቅድም እንደጠቀስኩት ማለት ነው። ዮሴፍም ሞተ፣ ወንድሞቹም፣ ያም ትውልድ ሁሉ፣ የእስራኤልም ልጆች አፈሩ፣ እጅግም በዙ ተባዙ፣ እጅግም ጽኑ፣ ምድርቱንም በነሱ ሞላች ይላል። ምድርቱን በነሱ ሞላች ይላል። እንግዲህ ከበዙ በኋላ ማለት ነው። ቁጥር ስምንት ላይ እንደዚህ ይላል። በግብፅም ዮሴፍን ያላወቀ አዲስ ንጉሥ ተነሳ። እርሱም ህዝቡን እነሆ የእስራኤል ልጆች ህዝብ ከኛ ይልቅ በዝተዋል፣ በርትተውማል፣ እንዳይበዙ ሰልፍን በተነሳብን ጊዜ ጠላቶቻችን አግዘው እንዳይወጡ ከምድርቱ እንዳይወጡ ኑ እንጠብቃቸው፣ እንጠብባቸው፣ ሁኔታውን ጠባብ እናድርግ፣ እናስጠንቃቸው ማለት ነው። በብርቱ ስራ ያስጨንቋቸው ዘንድ ግብር አስገባዮችን ሾመባቸው። ያ ቁጥር 11 ላይ ነው። ለፈርዖንም አቶሚና ራምሴ ጽሩ ከተማ፣ እነዚህ አሁን የእስራኤል ልጆች ያሉበት ከተማ ነው። እንግዲህ ማስጨነቅ ጀመረ ማለት ነው። በዚህ በቅናት ልክ የእስራኤል ልጆች ወንድሞቹ ዮሴፍን በቅናት እንደሸጡት ያው ለሞት አሳልፈው እንደሰጡት ማለት ነው። በቅናት እዚህም ፈርዖን በእስራኤል ልጆች መብዛት ቀንቶ የእስራኤል ልጆች እጅግ ማስጠነቅ ጀመረ። በኋላ የሚወለዱ በብርቱ ስራ ማስጠነቅ ጀመረ። ታሪኩን ዝርዝር ውስጥ ብንገባ ራሱ ስለሚበዛ አጠር ባለ በዚህ መልክ አሁን ወደሚፈልገው ነጥብ ቢመጣ ጥሩ ነው። የግብፅም ንጉስ ፈርዖን የሚወለዱ ልጆች ሲወለዱ ወንድ ከሆነ እንዲገደሉ፣ ሴት ከሆኑ ግን እንዲያድኗቸው እንደዚህም ለአዋላጆቹ መመሪያ ሰጥቶ እንደዚህ ሲያሰማራቸው እንመለከታለን። አዋላጆቹ እግዚአብሔርን ስለፈሩ ይህንን ማድረግ አልደፈሩ። ይህም የእግዚአብሔር እጅ ነው። ራሱ አዋላጆቹ የንጉሱን ትእዛዝ ስጠው፣ ነገር ግን እነዚህን የተወለዱ የእስራኤል ወንድ ልጆችን አለመግደል ራሱ ይህንን ጥበብ መጠቀም ራሱ የእግዚአብሔር እጅ ስራ ነው። ነገር ግን ፈርዖን እንደውም የበለጠ ተበሳጭቶ የተወለደ ወንድ ከሆነ ሁሉ እንዲገደል ትእዛዝ አወጣ። በዚህን ጊዜ ነው እንግዲህ የእስራኤልን ልጆች የሚታደገው ሙሴ አሁንም በተአምር በእግዚአብሔር ስራ እናትዮ ልጁ ውብ ልጅ እንደሆነ ባየች ጊዜ ለመግደል እንግዲህ እናንስ ልጇን እንኳን መግደል ወይም ውሃ ላይ መጣል ይቅርና ሲያስለው እንኳን ይሄ እግዚአብሔር ለሰው ልጆች የሰጠው የፍቅር ነጸብራቅ ነው። ምን ያህል እናት ለልጇ እንደምትሳሳ እናውቃለን። እና ወስዳ በባህል በዚህ በወንዝ ላይ ሳጥን ነገር አዘጋጅታ ያው እንደምታስቀምጥ እንመለከታለን። በዚህ ጊዜ የንጉሱ ልጅ ለመዝናናት ለመታጠብ ስትወጣ ይህንን ሕፃን አይታ ትደነቃለች። እንግዲህ ምዕራፍ ሁለት ላይ ያለው ይሄ ነው፣ የሙሴ አጀማመር ማለት ነው። ከሌዊ ወገን አንድ ሰው ሄዶ የሌዊን ልጅ አገባ፣ ሴቲቱም ጸነሰች፣ ወንድ ልጅም ወለደች፣ መልካምም እንደሆነች ባየ ጊዜ ሶስት ቀን ሸሸገችው። እንግዲህ በዚህ በንጉሱ ትእዛዝ መሰረት እንዳይገደል ማለት ነው። ደግሞም ልትሸሽገው ባልቻለች ጊዜ የደንገል ሳጥን ለእርሱ ወስዳ ስፍትና ግጥጣን ለቀለቀችው፣ ሕፃኑንም አኖረችበት፣ በወንዝም ዳር ባለ በከተማ ውስጥ አስቀመጠችው። እንቱም የሚደረግበትን ታውቅ ዘንድ በሩቅ ቆማ ትጎበኘው ነበር። የፈርዖንም ልጅ ልትታጠብ ወደ ወንዝ ወረደች፣ የደንገጡሮቿንም በወንዝ ዳር ይሄዱ ነበር ደንገጡሮቿን በወንዝ ዳር ይሄዱ ነበር። ሳጥኑንም በከተማ ውስጥ አየች፣ ደንገጡሯንም ልካ አስመጣችው። በከፈተችውም ጊዜ ሕፃኑን አየች፣ እነሆ ሕፃኑ ያለቅስ ነበር። አዘለችልን፣ ይህ ከዕብራውያን ልጆች አንድ ነው አለች። ይህቱም ለፈርዖን ልጅ ሕፃኑን ታጠባልሽ ዘንድ ሄጄ የምታጠባ ሴት ከዕብራውያን ሴቶች ልጥራልሽን አለቻት። የፈርዖንም ልጅ ሂጂ አለቻት። ብላቴናይቱ ሄዳ የሕፃኑን እናት ጠራች። የፈርዖንም ልጅ ይህን ሕፃን ወስደሽ አጥቢልኝ ዋጋሽንም እሰጥሻለሁ አለቻት። ሴቲቱም ሕፃኑን ወስዳ አጠባችሁ፣ ሕፃኑም አደገ። ወደ ፈርዖንም ልጅ ወንድ አመጣችሁ ዘንድ አመጣችሁ፣ ለእርሷም ልጅ ሆነላት። የፈርዖን የልጅ ልጅ ማለት ነው፣ ልዑል ሆነ ማለት ነው። ፕሪንስ እኔ ከውሃ አውጥቼዋለሁና ስትል ስሙን ሙሴ ብላ ጠራችሁ። እንግዲህ ሙሴ በዚህ መልክ እንደዚህ መገኘቱ ጊዜም የእግዚአብሔር ተአምር እያለበት የመንፈስ ስራ ነው ማለት ነው። የንጉስ ልጅ ለመታተም ወደዚያ ማምጣት የራሱ የአጋጣሚ ነገር አይደለም። እግዚአብሔር ያደረገው ሙሴን ለዚህ ለዓላማው ለመጠቀም ይሄ ሕፃን እንዳይሞት እግዚአብሔር ለእሱ ጥንቃቄ ሲያደርግ የሕዝቡን መከራ ተመልክቶ የእግዚአብሔርን ዓላማ ይዞ ሕዝቡን ከዚህ ከጽኑ ባርነትና ከጭካኔ ከተሞላበት አገዛዝ ነጻ እንዲያወጣ የሚጠቀምበትን ሙሴን በሕይወት ለማኖር እግዚአብሔር የተጠቀመበት መንገድ ነው። ይህም የአጋጣሚ ነገር አይደለም። እሷም ወደዛ ለመታጠብ የመጣችው አጋጣሚ አይደለም። የሙሴ እናት ተስፋ ቆርጣ ልጁን ዝም ብላ መጣል ስትችል ይህንንም ሀሳብ በሙሴ እናት ያመጣው እግዚአብሔር ራሱ ነው። አሁን ደግሞ ጊዜም ሲገናኙ በዚህ መልኩ ሲገናኙ እሷም ደግሞ ልጁን እንድትወድ የፈርዖን ልጅ ይህንን ሕፃን ያማረውን ሕፃን እንድትወድ ልቧንም የቀረ የቀየረው ማን ነው? ይህ ሁሉን ቻይ የሆነ ሁሉን የሚገዛ ጌታ እግዚአብሔር ነው። የእግዚአብሔር ስራ ሁል ጊዜ ድንቅ ነው። ያ ድንቅን ነገር በማድረግ የታወቁ እግዚአብሔር አሁንም ድንቅን እያደረገ ነው። በዚህ አካሄድ ማለት እንግዲህ በዚህ መልክ ሙሴ በፈርዖን ቤት የንጉሥ ልጅ ልጅ ሆኖ አደገ። አሁን ወደዚህ ወደ ትልቅ ስልጣንም ደረሰ። ከዛ በኋላ የህዝቡን እናትዮ እንግዲህ በምታሳድግበት ጊዜ እሱን ብራዊ መሆኑን ያው እንዳስተማረችው እንገምታለን። ምክንያቱም እናት መሆኑን ሳታቅ ልክ በደሞዝ የተቀጠረች መስላ ይህንን ኃላፊነት የፈርዖን ልጅ ስለሰጠቻት ያሳደገቻት አድርጋ ነው የፈርዖን ልጅ የምትገምተው፣ ግን እናትዮ ነበረች። ስለዚህ አስተማር የህዝቡን መከራ ወንድ ተወልዶ እንዳያድግ የሚገደልበትና ጽኑ የስራ ባርነት ያሁን የግብጽ ፒራሚድ የሚባለው ያሁን ከዓለም ድንቃድንቅ መካከል የሚቆጠረው በእስራኤል ልጆች ላይ የተሰራ ነው ተብሎ ነው የሚታመነው። በዚያን ጊዜ አሁን እንኳን በዓለም ድንቅ የሆነው የእጅ ጥበብ ሙያ የተባለው በዚያን ጊዜ የተሰራ ነው። እንግዲህ ከብዙ ሺህ ዓመታት በፊት ማለት ነው። ያንን የሰሩት እንግዲህ እስራኤል ልጆች ምን ያህል አስጨናቂ ነገር እንደሆነ እንግዲህ አስቡ፣ እንግዲህ እናስብ ማለት ነው። እንግዲህ በዚህ መልክ ሙሴ በተአምር ወደዚህ ደረጃ ደረሰ። ከዚያ በኋላ ደግሞ ለወገኖቹ የወገኖቹ መከራ ከእናትዮ እናትዮ ባስተማረችው መሰረት ማለት ነው መቆርቆር ጀመረ። እዚህ ላይ አንድ ነገር ማንሳት ጠቃሚ ሊሆን ይችላል። በማይመች ዓለም ውስጥ በማይመች ሁኔታ ውስጥ ልጆቻችንን እግዚአብሔርን መፍራት ልናስተምር በቤታችን ያሰማነውን ይዞ መውጣት እንደምችል ነው። አሁን በአካባቢ ያለው የግብጾች ወይም ደግሞ የፈርዖን አካሄድ ወይም እግዚአብሔርን የማያውቅ እግዚአብሔር ማን እንደሆነ የማያውቅ እግዚአብሔር የፈጠረው ፈርዖን የግብጽ ህዝብ እግዚአብሔርን አያውቁም ነበር ማለት ነው። ይህን ሁሉን ቻይ የሆነውን ጌታ አያውቀውም ነበር ማለት ነው። በኋላም ከታሪኩ እንደምናየው ህዝብ ያመልከኝ ዘንድ ልቀቅ ብሎ ሙሴ ሲናገር እኔ ህዝቡ ያመልከው ዘንድ እንድለቀው እሱ እግዚአብሔር ማን ነው ብሎ ሲጠይቅ እንደጠየቀ ይናል። በዚህ ውስጥ እንግዲህ ሙሴ እናቱ ስታሳድግ እግዚአብሔርን መፍራት የእግዚአብሔር የቃል ኪዳኑ ህዝብ ከዛ የወጣ ህዝብ መሆኑን ከግብጾችም ከሌሎችም አይዛብ በምን እንደሚለዩ እንዳስተማሪት መገመት የሚያስቸግር አይደለም። ልክ በአስተማሪችው መሰረት የእግዚአብሔርን ስርዓት ይዞ እንደወጣ እንመለከታለን። ዛሬ እንኳን እዚሁ በአሜሪካ ምድር ያለን፣ በካናዳ፣ በሌላውም ዓለም በአሁኑ ጊዜ አለማዊነትና እግዚአብሔርን አለመፍራት እግዚአብሔርን መዳፈር የበዛበት ጊዜ ስለነበረ ሰው በተለያዩ በእውቀት ማደግ መስሏቸው እግዚአብሔር ራሱ እንደሌለ በሚቆጥሩበት ወይም ደግሞ አለማዊነት የምድሩን ገጽታ እጅግ እጅግ እያበላሸ ባለበት ጊዜ ልጆቻችንን እግዚአብሔርን የመፍራት ስርዓት በቤታችን ብናስተምር ያንን ይዘው እንደሚወጡ ነው። ከሙሴ የምናየው ይሄ ነው። ልጆቻችን በቤት ልጆቻችን በዚህ ነገር እግዚአብሔርን የመፍራት ተጽዕኖ አድርገን ማሳደግ እንደሚገባን ነው ማለት ነው። አለዚያ ሙሴን እናቱ እንደዛ ባታስተምር ኖሮ የግብፅ ስርዓት ይዞ ነበር የሚወጣው። ግብፃዊ ሆኖ እግዚአብሔርን የማያውቅ ሆኖ ነበር ይወጣ የነበረው። ግን አሁን ሙሴ እግዚአብሔርን የሚያውቅ ሰው ዕብራዊ መሆኑን እግዚአብሔርን መፍራት እንዳለበት እግዚአብሔር አንድ አምላክ እሱ ብቻ አምላክ እንደሆነ የሚያመልክ ህዝብ መሆኑን በተናገረችው መሰረት እሷ በሰጠችው ከልጅነቱ ጀምሮ በሰጠችው ትምህርት መሰረት ማለት ነው ህዝቡ እስራኤል ሲጨነቅ ይቆረቆር ነበር። ይህም ባገኘው ትምህርት ማለት ነው። ዛሬም ልጆቻችን ለእግዚአብሔር እንዲቆረቆሩ እግዚአብሔርን እንዲፈሩ እግዚአብሔር አምላክ ጌታ እርሱ ምድርና ሰማይን የፈጠረ ድንቅ አምላክ እንደሆነ እርሱን እንዲያመልኩ ከፈለግን በቤታችን በዓለም ውስጥ የማገኙትን ትምህርት ቤታችን ለልጆቻችን ከሰጠን በዓለም የሚታየው ትምህርት አይወስዳቸውም። አምላካቸው እግዚአብሔርን እያመለኩ እንዲያድጉ ተጽዕኖ ማሳደር ይገባናል ማለት ነው። ልናደርግ ይገባል። ያን ካላደረግን ልጆቻችን ዓለማዊ ሆነው በውጭ የሚያገኙትን ይህንን መሰረታዊ የሆነውን የእግዚአብሔርን ሕልውና እንዳያውቁ ወይም ደግሞ እርሱን እግዚአብሔር እንዳይፈሩ የዚህ አይነት በዋን ፈሰስ ዓለማዊ ሆነው ያድጋሉ ማለት ነው። የቤታችን ልጆቻችን በዚህ ላይ ካላስተማር ማለት ነው ልጆቻችን ባለንበት በዚህ አይነት እንድናሳድጋቸው በእግዚአብሔር ስርዓት የሙሴ እናት እግዚአብሔርን በመፍራት ስርዓት እንዳሳደገችው ልጆቻችንን በዚህ ዘመን በአውሮፓን በዓለም ዙሪያ ያለን እኛ ኢትዮጵያውያን እግዚአብሔርን የምንፈራ እግዚአብሔርን የምናቅ ልጆቻችንን ደግሞ ገና በጨቅላነት ጊዜ ጀምሮ እግዚአብሔርን በመፍራት እንዲያድጉ ያንን ስራ መስራት ይጠበቅብናል። ያንን ካላደረግን ልጆቻችን ዓለማዊ ሆነው እግዚአብሔርን የማይፈሩ ሆነው ይወጣሉ። ያንን ማድረግ ደግሞ ከኛ ይጠበቃል። ይህም ደግሞ የእግዚአብሔር ፈቃድ ነው። ልጆቻችን እግዚአብሔርን በመፍራት እንዲያድጉ ማለት ነው። ይህ እንግዲህ ስናልፍ ደግሞ አንዱ የምናየው ነጥብ ነው። እንግዲህ በዚህ መልክ ሙሴ በዚህ ወጣ። ህዝቡ ሲጨነቅ መቆርቆር ጀመረ። ይህም የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። በዚህ ውስጥ አጋጣሚ ብለው ነገር የለም። ከዛ ሁለት ግብፃውያን፣ አንድ ግብፃዊና አንድ እስራኤላዊ ሲጣላ አይቶ ለእስራኤላዊው አግዞ ግብፃዊውን ገደለው። ማንም ሰው ያላየ መስሎት ነበረ። በአሸዋ ሸፍኖት ሄደ። በሚቀጥለው ጊዜ ደግሞ ሁለት እስራኤላውያን ሁለት አይሁዶች ሲጣሉ አይቶ ሊገላግል አልገደለም። ሊገላግላቸው ሊያስታርቃቸው ሲፈልግ አንደኛው ትላንት ግብፃዊን እንደገደል ዛሬ እኛንም ልትገደል ፈለግ እንደ በእኛ ላይ ማናለቅ አረገ ብሎ ሲናገር ደነገጠ። ሙሴ እንደታወቀበት አላወቅም ነበር። ለካ ነገሩ ወደ ፈርዖንም ደርሶ ነበር። ፈርዖንም ሊገለው ፈለገ ይላል። ያንም ሙሴ ሸሽቶ በስደት ወደ በረሃ ይገባል። በስደት ወደ በረሃ መግባት የመንፈስ ቅዱስ ስራ ነው። እግዚአብሔር ለዓላማው በዚህ መልክ ሙሴን እንደዚህ እያስወጣው ነው። በዚህን ጊዜ ደግሞ ወደ በረሃ በተሰደደበት ወደዚህም እንደሚሄድ አያውቅም። ያን ያዕቆብም ከወንድሙ ከኤሳው በሸሸ ጊዜ ወዴት እንደሚሄድ አያውቅም ነበረ። ዝም ባለ በረሃ ውስጥ ድንጋይ ተንተርሶ ይተኛ ነበረ። ፉኝትም እባብም በበረሃ ውስጥ እንደሚበዛ ግንት እንደሚበዛ እናውቃለን። ግን በዛ ውስጥ በተኛበት ሁኔታ ደግሞ ህልም ሲያልም ራእይ ሲያይ እንመለከታለን። በመሞት ፈንታ መሞት የሚገባው ለእግዚአብሔር በዛ ሁኔታ ሲጠብቀው እናያለን። ልክ ያኔ ሸሽቶ በሄደ ጊዜ ያዕቆብን የጠበቀው እግዚአብሔር ዛሬ ለሙሴም ደግሞ የሚቆዩበትን ሁኔታ ሲያመቻች እንመለከታለን። የዓላማውን አቅጣጫ ይዞ በዚህ ሁኔታ እንዲዘጋጅ ወደ ዓላማው ለማስገባት ማለት ነው። ምዕራፍ ሁለት ቁጥር 17 ላይ ድል ይላል። በዛ በተሰደደበት ቦታ የሚዲያም ካህን ዮቶር የሚባለው ልጆች ውሃ እንዲቀዱ ሲመጡ እንመለከታለን። ቁጥር 17 ላይ እንደዚህ ይላል። ለሚዲያምም ካህን ሰባት ልጆች ነበሩት። እነሱ መጥተው ውሃ ቀዱ። የአባታቸውንም በጎች ሊያጠጡ የውሃውን ገንዳ ሞሉ። እረኞችም መጥተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣላቸው። ከዛ በኋላ እነዚህ ልጆች ወደ ዮቶር በኋላ አማቱ የሚሆነው ዮቶር ማለት ነው ወደ አባታቸው በፍጥነት ሲመለሱ አባታቸው ጠይቅ፣ ዛሬ እንዴት እንደዚህ ፈጥናችሁ መጣችሁ ይላችኋል። አይ እነሱም ቁጥር 19 ላይ እነሱም አንድ የግብጽ ሰው ከእረኞች እጅ አዳነ፣ ደግሞም ቀዳልን፣ በጎቻችንንም አጠጣ አሉ። ልጆቹንም እርሱ ወዴት ነው? ለምንስ ያንን ሰው ታዋችሁት? ጥሩት፣ እንጀራም ይብላ አላቸው። እንግዲህ ተመልከት፣ ዮቶርም ደግሞ በዮቶርም በኩል ልቡን እንደዚህ ዲራራ የሚያደርገው እኮ የእግዚአብሔር መንፈስ እኮ ነው። የማውቁት ሰው ነው፣ ይህን ሰው አላየውም። እንደ ለምን ትታችሁ መጣችሁ? ይምጣ፣ ጥሩት፣ ምግብም ይብላ ስል በኋላ ደግሞ ከልጆቹ አንዱ ሲያጋባ እንመለከታለን። ይህን በማድረግ የተሰደደውን ሙሴን እግዚአብሔር መኖሪያ ሲሰጠው እንመለከታል። መቆያ በማያውቀው ምድር ባልተረዳበት ስፍራ በበረሃው እግዚአብሔር የሚበላውን የሚጠጣውን የሚኖርበትን ቦታ እንዳጣ ሲያመቻች እንመለከታለን። ሙሴም ከዚያ ሰው ጋር ሊቀመጥ ወደደ ይላል። ነው ደስ አለው፣ ተመቸው። ሙሴ ቁጥር 24 ላይ ማለት ነው። ልጁንም ሲፋራን ለሙሴ ምስት ሆነው ዘንድ ሰጠው። ከዛም በኋላ ደግሞ ወንድ ልጅም ወለደ ይችላል። እርሱም ደግሞ በሌላ ምድር መጻተኛ ነኝ ሲል ስሙን ጌርሳም ብሎ ጠራው ይላል። አሁን ከመኖር የሚኖርበትን ቦታ የሚበላበት የሚጠጣበትን በህይወት የሚቆይበትን መጠለያ አስተማማኝ የሆነ የሚመች ቦታ ከማግኘትም አልፎ ደግሞ ትዳር ሲይዝና ልጆች ሲሆን እንመለከታለን። የእግዚአብሔር ይሄ ራሱ ታምር ነው። ከዛ በኋላ ደግሞ እግዚአብሔር አላማውን የህዝቡ ነጻ የሚያወጣበት አላማውን የሚፈጽምበት ጊዜ ሲደርስ ሙሴን ደግሞ በዛ ከዮቶር ጋር በነበረበት ጊዜ ሲቀሰቅሰው እንመለከታለን። ምዕራፍ 2 21 እና 24 እና 25 ላይ እንደዚህ ይላል። እግዚአብሔርም የልቅሷቸው ድምፅ ሰማ። እግዚአብሔርም ከአብርሃምና ከይስሐቅ ከያዕቆብም ጋር ያደረገውን ቃል ኪዳን አሰበ። እግዚአብሔርም የእስራኤልን ልጆች አየ። እግዚአብሔርም በእነርሱ ያለው ነገር አወቀ ይላል። ጭንቀታቸውን፣ ልጆቻቸውን እንደዚህ መገደሉን፣ የመከራውን ጭንቅ፣ የስራውን ጭካኔ ሁሉ አየ ይላል። አዘነላቸው። እግዚአብሔር ከባሪያው ከአብርሃም ከልጁም ከይስሐቅ ከዛም ከያዕቆብ ጋር የገባውን ቃል ኪዳን አሰበን። ከዛም ደግሞ እስራኤልን ነጻ ሊያወጣ በዚህ መንገድ ነው እንግዲህ እግዚአብሔር ሙሴን በተአምራታዊ መንገድ እያዘጋጀ ከአወጣጡ ጀምሮ እንደገና ደግሞ አሁን ባየነው መሰረት በቆየበት ስፍራ ይህንን ከዛም ደግሞ እንደገና ቀስቅሶ ደግሞ ወደ ግብፅ ምድር ወደ ፈርዖን ተመልሶ መጥቶ ከዛ እግዚአብሔር ድንቅ ታምራትን አድርጎ ህዝቡን በሚያስደንቅ በታላቅና በብርቱ ፊቱ የሚያወጣበትን አሰራር በሙሴ ስራውን ሲጀምር እንመለከታለን። ይሄ ራሱ ታምር ነው። ምዕራፍ 3 ላይ ከቁጥር 1 ጀምሮ እንደዚህ ይላል። ሙሴም የዮቶርን የአማቱን የሚዲያምን ካህን በጎች ይጠብቅ ነበር። ወደ ምድረ በዳ ዳርቻም በጎቹን ነዳ። ወደ እግዚአብሔርም ተራራ ወደ ኮሬብ መጣ። የእግዚአብሔርም መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆ ቁጥቋጦ በእሳት ሲነድ ቁጥቋጦ ሳይቃጠል አየ። ሙሴም ልሂድና ቁጥቋጦን ስለምን አልተቃጠለም እንደዚህ እየሆነ ይህን ታላቅ ራእይ ልይ አለ። እንግዲህ በዚህ መልክ በድንቅ ተአምር እሳት ቁጥቋጦ ይቃጠላል፣ ግን አይቃጠልም። ታላቅ እሳት አለ፣ ታላቅ ነበልባል አለ፣ ነገር ግን አመድ አይሆንም ወይም ደግሞ ቁጥቋጦ አይቃጠልም። ይህ ነገር ደነቀውና ጠጋ አለ። እንግዲህ እግዚአብሔር እንግዲህ ፊት ለፊት አሁን ሙሴን ሊገናኘው ነው ለዓላማው። ይሄ በራሱ ተአምር ነው። እግዚአብሔር ከጥንት ጀምሮ ታምራትን በማድረግ የታወቀው ሰማይንና ምድርን ቅድም እንደተናገር ነው የሰራው ድንቅ አምላክ ዛሬም ደግሞ በሙሴ ሕይወት ውስጥ ያንን ደግሞ ሲሰራ እንመለከታለን። ያልገባንን የማይገባንን ሊገባም የማይችለውን በሰማይ በምድር ድንቅ ነገርን በማድረግ የታወቀው እግዚአብሔር ዛሬ ሙሴን በዚህ መልክ ለዓላማው ሲጠራ እንመለከታለን። ታምር ነው። ይሄ የእግዚአብሔር ስራ ነው፣ የመንፈስ ቅዱስ ስራ ነው። ከዛ በኋላ እግዚአብሔር ሙሴን ሲናገረው ፊት ለፊት እግዚአብሔር ሙሴን ሲናገረው እንመለከታለን። እግዚአብሔር ፊት ለፊት ከተናገራቸው ሰዎች ሙሴ አንዱ ነው። ፊት ለፊት ይሄ ራሱ ቅንብሩ ራሱ ታምር ነው። ከጅማሬው በህይወት መኖሩ እንደገና ቅድም የጠቀስናቸው በሙሴ ህይወት እየሆነ ያለው ራሱ ታምር ነው። በኋላ ደግሞ ትላልቅ እና ድንቅ ታምራትን መስራቱን ታምሩ ነው ሳለ የራሱ ጅማሬው ራሱ ታምር። ከዛ እግዚአብሔር ሙሴን ቀስ በቀስ እየተገናኘው እንመለከታለን። ወደዚህም አትቅረብ፣ ቁጥር 5 ላይ ወደዚህም አትቅረብ አንተ የቆምክበት ስፍራ የተቀደሰች መሬት ናትና ጫማዬን ከእግሬ አውጣ አለው። ደግሞም እኔ የአባቴ አምላክ የአብርሃም አምላክ የይስሐቅ አምላክ ያዕቆብ አምላክ ነኝ አለው። ሙሴም ወደ እግዚአብሔር ያይ ዘንድ ፈርቷልና ፈቃድ ፊቱ ሸፈነ። የእግዚአብሔር ፊት ክብር ኮጎሱ ያስፈራልና። ቁጥር ሰባት ላይ እግዚአብሔር ማለ በግብጽ ያለውን የሕዝብን መከራ በእውነት አየው፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማው፣ ስቃያቸውንም አውቄያለሁ፣ ከግብጻውያንም እጅ አድናቸው ዘንድ ከዚያች አገር ወተትና ማር ወደሚታፈሳው አገር ወደ ሰፊቱና ወደ መልካሚቱ አገር ወደ ከናውያን ወደ ከናናውያንም ወደ ፌጥያውያንም ወደ አሞራውያንም ወደ ፈርዛውያንም ወደ ኢያውያንም ወደ ኢያቡሳውያንም ስፍራ አወጣቸዋል አወጣቸው ዘንድ ወረዱ። አሁንም እነሆ የእስራኤል ልጆች ጩኸት ወደ እኔ መጣ፣ ወደ እኔ ወጣ፣ ግብጻውያን የሚያደርጉባቸውን ግፍ ደግሞ አየው። አሁንም ና ሕዝብን የእስራኤልን ልጆች ከግብጽ ታወጣ ዘንድ ወደ ፈርዖን እልካሃለሁ። ሆ ምን አይነት ጥሪ ነው ይህ! የሚያስደንቅ ጥሪ። የሕዝቡን ጩኸት የሚሰማ አምላክ፣ ቃል ኪዳኑን የማይረሳ አምላክ፣ ከጥንትም ጀምሮ ተአምራትን በማድረግ የታወቀ አምላክ፣ በቃል ኪዳኑ መሰረት የአብርሃምን የይስሐቅን ያዕቆብን ቃል በማሰብ ሕዝቡን እስራኤልን የሚታደግበትን ተአምራት አሁን ሲጀምር እንመለከታል። ታውጣለ ወደ ፈሪውን ይካሉ ይለዋል። በዚህ መንገድ እግዚአብሔር ሲናገረው እንመለከታለን። ይህንን በሚቀጥለው ይህንን እግዚአብሔር በመንፈስ ቅዱስ አማካይነት የሚሰራውን ተአምር የጀመረውን ተአምር የተአምራቱ ስራ ልክ ያለ በሐዋርያ ዘመን ድንቅ ነገሮችን ያደርግ እንደነበረው እዚሁም ደግሞ የሚሰራቸው ነገሮች በሚቀጥሉት እናያለን። በብሉይ ኪዳን እግዚአብሔር ይሰራ እንደነበረ ቅድም በትምህርት እንደጠቀስኩት ይሰራ እንደነበረ ዛሬም እግዚአብሔር በዚህም ጊዜ ይህንን ይሰራ እየሰራ እንዳለ እኛም ይህንን አይተን ደግሞ ለትምህርታችን ሆኖ ዛሬ የእግዚአብሔርን ታላቅነት በዓለም ሁሉ ገናናነቱን እንድንመሰክር በእርሱም ደግሞ እምነታችን ሆኖ በማንኛውም ሁኔታ በእግዚአብሔር እንድንታመን እግዚአብሔር ታላቅ እንደሆነ ለዓለም እንድናበስር ማለት ነው። እሱም በሚቀጥለው ትምህርታችን እንቀጥላለን። አሁን በአጭር ጸሎት እንዘጋለን። እግዚአብሔር አምላክ ሆይ አንተ ታላቅ አምላክ ነህ፣ የሚመስል የለም፣ ድንቅ አምላክ ነህ፣ ጥንትም ታምራትን ትሰራለህ። እግዚአብሔር ሆይ ዛሬ ምን ታደርጋለህ? እንዳንተ ያለ አምላክና ጌታ የለም። እናመሰግናለን ጌታ ሆይ። እነሆ ነገራችንን ሁሉ ባር ለክብር እንድንኖር ይርዳል።